ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ። በዛሬ ምሽት ከሚቀርቡ መሰናዶቻችን መካከል
ከተማ በጣም አራት ቀበሌ ያለ በጣም ብዙ ሴቶች ተንገላተዋል፣ ተደፍረዋል፣ ተደብድበዋል፣ ህፃናቶች በጣም ብዙ ተጎድተዋል።
የህወሓት ታጣቂዎች በአማራ ክልል ንፋስ መውጫ ከተማ በቆዩባቸው ቀናት ውስጥ ጾታዊ ጥቃት መፈጸማቸውን፣ የጥቃቱ ሰለባ መሆናቸውን የሚናገሩ የከተማዋ ነዋሪዎች ለአሜሪካ ድምፅ ገልጸዋል። የዚህ ዘገባ ሙሉ ክፍል በምሽት ይደመጣል።
ያው ሰው ካላመነበት ደግሞ ያው ግዴታ ከተባለ ነው እንጂ በፍቃደኝነት አይደለም እንከተው። ግዴታ በመሆን ግን እኔ በበኩሌ አልደገፍኩትም።
ኢትዮጵያ ውስጥ መምህራን የኮቪድ-19 ክትባት ቀድሞ እንዲሰጣቸው አስገዳጅ መመሪያ ወጥቷል። የመምህራንና ጤና ባለሙያዎች ሀሳብ ተካትቷል በምሽቱ ዝግጅታችን። ሌሎች ርዕሰ ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። አስቀድመን አጫጭር የዓለም ዜናዎችን እንስማ። አይደንገረም
አድማጮች፣ በድጋሚ እንደምናመሻችሁ። በቻድ ሐይቅ አካባቢ በጂሃዲስት ቡድኖች በደረሰ ጥቃት 9 ሰዎች መገደላቸውን የአካባቢው አስተዳዳሪዎችና ግብረሰናይ ተቋማት ትላንት ማክሰኞ አስታወቁ። ኒጀርን፣ ናይጄሪያና ካሜሩንን በሚያዋስነው ድንበር በቦኮ ሐራምና ከቦኮ ሐራም የተገነጠሉ ራሳቸውን የምዕራብ አፍሪካ እስላማዊ መንግስት አውራጃዎች ISWP ብለው የሚጠሩ ቡድኖች ወታደሮችና ሲቪሎች ላይ ጥቃት ለማድረስ ይጠቀሙበታል። የክልሉ ገዢ የሆኑት መሐማት ፋዱል ማካዬ ለAFP እሁድ ዕለት በስልክ በሰጡት ቃል የቦኮ ሐራም እርዝራዦች በአካባቢው ላይ ጥቃት በማድረስ 9 ሰዎችን ከገደሉ በኋላ መንደሩን እሳት ለቀውበት ሄደዋል ብለዋል። የተባበሩት መንግስታት የሰብአዊ መብት ቢሮ ለ7 ዓመታት ያህል የእርስ በርስ ጦርነት ውስጥ ባለችው የመን በጦርነት እየተሳተፉ ያሉ አካላት ሀገሪቱን በቁጥጥራቸው ስር ለማድረግ በሚያደርጉት ጥረት ንጹሃን ዜጎችን እንደ ዋስትና የመጠቀም ነገር አለ ሲል አስታወቀ። ሁኔታውን ሲመረምሩ የቆዩት የተባበሩት መንግስታት ባለስልጣናት በሳውዲ አረቢያ የሚደገፈውን መንግስትና በኢራን የሚደገፉትን የሁቲ አማጽያን የሰብአዊ መብትን የማያከብሩና እጅግ ብዙ ጥሰቶችን የፈጸሙ ናቸው ያሉ ሲሆን አንዳንዶቹ ጥሰቶች የጦር ወንጀሎች መሆናቸውን አስታውቀዋል። ፕሬዝዳንት ጆ ባይደን በትላንትናው ዕለት በተባበሩት መንግስታት ድርጅት ፊት ቀርበው ለመጀመሪያ ጊዜ ባደረጉት ንግግር ደህንነታችን፣ ብልጽግናችንና ነጻነቶቻችንም ቀድሞ ሆኖ በማያውቅ ሁኔታ የተሳሰሩ ናቸው ብለዋል። ፕሬዝዳንቱ ከጉባኤው መክፈቻ ቀድመው ትላንት ከድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬዥ ጋር ተገናኝተው በዘመኑ የፈተናዎች ባሏቸው የኮቪድ-19 ወረርሽኝ፣ የአየር ንብረት ለውጥ፣ የኑሮ አለመመጣጠንና እያደገ በመጣው የአሜሪካና የቻይና መቃቃር ላይ ተመካክረዋል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ትላንት ለጠቅላላ ጉባኤው ባደረጉት ንግግር በአሁኑ ወቅት የተደቀኑብን ችግሮች በህይወት ዘመናችን ካየናቸው ሁሉ የገዘፉ ቀውሶችን ዓለም ነቅቶ ይመልከት ሲሉ አሳስበዋል። ዋና ጸሐፊው በኮቪድ-19 ምክንያት ከወትሮ አነስ ተደርጎ በተዘጋጀው ዓመታዊ የድርጅቱ ጠቅላላ ጉባኤ ላይ ለተካፈሉ መሪዎች ባደረጉት ንግግር ዓለማችን ከዚህ በላይ አደጋ ተደቅኖባት ከዚህ በላይም ተከፋፍላ አታውቅም ብለዋል። የአየር ንብረት ቀውሶችን፣ የኮቪድ-19 ወረርሽኝን እንዲሁም አፍጋኒስታንን፣ ኢትዮጵያና የመንን ጨምሮ የበርካታ ሀገራቶች አለመረጋጋትንም አንስተዋል። በዚሁ ስብሰባ ላይ በኢትዮጵያ ያለውን ጸጥታ የሚመለከቱ ጉዳዮችም ተነስተዋል። ዝርዝሩን ከምሽቱ 3 ሰዓት ላይ በሚቀርበው በአማርኛ መሰናዶ ይጠብቁን። አፍጋኒስታንን እየመራ የሚገኘው የታሊባን መንግስት ምክትል ሚኒስትሮችን ሾመ። የአስተዳደሩ አባላትም በሙሉ ወንዶች ናቸው። ታሊባን ባለፈው ወር ወንዶች ብቻ የያዘውን ካቢኔውን ይፋ ባደረገበት ጊዜ ዓለም አቀፉ ማህበረሰብ በከባዱ የነቀፈው ቢሆንም አሁንም ምንም ሴት የሌለበት የምክትል ሚኒስትሮችን ሹመት ሰጥቷል። የተሿሚዎቹ ዝርዝር ትላንት በመንግስቱ ቃል አቀባይ ዛቢሁላ ሙጃሂድ ካቡል ላይ በተጠራ ጋዜጣዊ ጉባኤ ይፋ ተደርጓል። ታሊባን በድጋሚ ወንዶች ብቻ መሰየሙ ለዓለም አቀፉ ማህበረሰብ ጭህት ደንታ እንደሌለው የሚያሳይ እንደሆነም አረጋግጧል። ቀደም ሲል አስተዳደራችን አሳታፊ ይሆናል፣ የሴቶችን መብትም እናከብራለን ብሎ ቃል ቢገባም ይህ አካሄድ ግን በያዘው አክራሪ አቋም መቀጠሉን የሚጠቁም እንደሆነ ተነግሯል። ዓለም አቀፉ ማህበረሰብ ታሊባን የሚመዝነው በሚወስዳቸው እርምጃዎች እንደሚሆንና ታሊባን መር መንግስት እውቅና ማግኘት አለማግኘቱም የሚወሰነው ሴቶችና ህጻናትን አያያዙ እንደሆነ ማስታወቁ ይታወሳል። አድማጮች፣ ለምሽቱ ያስኩላቸው አጫጭር ዜናዎች እዚህ ላይ ተጠናቀቁ። ከሮብ ምሽት የጋቢና ቪ መሰናዶዎች ጋር ትቆዩ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አሁን ወደ ቀዳሚው ዝግጅት እንሻገር። በኢትዮጵያ ሶስተኛው ዙር የኮቪድ ግርሻ መጀመሩን እንዲሁም በስርጭት መጠኑ ከፍተኛ የሆነው ዴልታ የተሰኘ ዝርያ መግባቱ ስጋት አጭሯል። በተለይም ደግሞ ይህ ቫይረስ በልዩ ሁኔታ ህጻናትን የሚያጠቃ መሆኑ ደግሞ ከትምህርት ቤት መከፈት ጋር ተያይዞ ጥንቃቄ ሊደረግበት የሚገባ ነገር መሆኑ እየተነገረ ነው። የኢትዮጵያ ጤና ጥበቃ ሚኒስትር አማካሪና በኮሎምቢያ ዩኒቨርሲቲ ረዳት ፕሮፌሰርና በኒውዮርክ የድንገተኛ ክፍል ሐኪም የሆኑት ዶክተር ጽዮን ፍሬው በኢትዮጵያ ከትምህርት መከፈት ጋር ተያይዞ በመምህራን ላይ ሊኖር የሚችለውን የበሽታ ስርጭት ለመቀነስ ክትባቱ ቅድሚያ እንዲሰጣቸው አስገዳጅ መመሪያ መውጣቱን ለአሜሪካ ድምፅ አስታውቀዋል። ኤደን ገረመው በዚህ ዙሪያ እሳቸውንና በአዲስ አበባ ዙሪያ ያሉ መምህራንን አስተያየት አሰባስባ ተከታዩን አሰናድታለች።
በኢትዮጵያ የ2014 ዓ ም የትምህርት ዘመን ጥቅምት 1 ዓ ም እንደሚጀመር የትምህርት ሚኒስቴር ያስታወቀ ሲሆን፣ ነገር ግን በሀገሪቱ በአስከፊ ሁኔታ እየጨመረ የመጣው የኮቪድ-19 ስርጭትና ዴልታ የተሰኘው ቫይረስ ስጋት ፈጥሯል። በዚህ የተነሳም የፌዴራል የጤና ሚኒስቴር ከአዲስ አበባ የትምህርት ቢሮ ጋር በመሆን መምህራን ከስራቸው አንጻር ከፍተኛ የሆነ የኮቪድ-19 ተጋላጭነት እንዳላቸው በመገንዘብ አስገዳጅ የሆነ የኮቪድ-19 መከላከያ ክትባት እንዲወስዱ መመሪያ ወጥቷል። በዚህ ጉዳይ ላይ የፌዴራል የጤና ሚኒስቴር አማካሪ የኮሎምቢያ ዩኒቨርሲቲ ረዳት ፕሮፌሰር እና የኒውዮርክ ድንገተኛ ክፍል ሐኪም የሆኑት ዶክተር ጽዮን ፍሬው እጅግ ተላላፊ የሚባለው የዴልታ ዝርያን ለመቋቋም የክትባቱን አስፈላጊነት በማስረዳት ለመምህራን ግዴታ ክትባቱን መስጠት የመጀመር እቅድ እንዳለ አስታውቀዋል።
አንደኛ እንግዲህ አሁን በሁሉም ዓለም ላይ የሚጠቀሰው ለዚህ ሶስተኛው ወይም ትልቅ ተስፋፊነት አዲሱ የዴልታ ቫሪያንት የሚባለው ነው። ዴልታ ቫሪያንቱን ደግሞ ከድሮ ከነበረው ከአልፋ ከመጀመሪያ ምንድን ነው ለየት የሚያደርገው? አንድ ሰው ለብዙ ሰው ሊያስተላልፍ ይችላል። ብዙ ሰው ማለት እስከ 7-8 ሰው የሆኑ ሰዎች ላይ ሊያስተላልፍ ይችላል። ከሶስት ወይም አራት ሰው ላይ ብቻ ሰው ማስተላለፍ የሚቻለው እስከ 7-8 ሰው ሊያስተላልፍ ይችላል። ስለዚህ ቁጥሩም የበዛ በዛ ምክንያት። ሌላ ደግሞ ትንሽ አስቸጋሪ ነው ደግሞ የዴልታ ቫሪያንት አዋቂዎችን ብቻ ሳይሆን ትንሽ ልጆችንም ህጻናቶችን የሚያጠቃ በሽታም ተገኝቷል። በተለይ ደግሞ ሰባ ጥምት ሲጀመር እነህ እድሜያቸው 12 ዓመት ድረስ ልጆች የሚገቡበት ቦታ በሽታው እንዲስፋፋ ይደረጋል። አሁን እንደ በቅርቡ እንደሰማ አዲስ አበባ የትምህርት ቢሮ ይመስለኛል አዲስ አበባ ውስጥ ላሉት አስተማሪዎች እና የተለያዩ ትምህርቶች ለሚሰሩ ሰዎች በጠቃላ ክትባቱ ግዴታ እንዲሆን ተደርጓል። እኔ በአንድ በኩል ግዴታ እንዲደረገው የሚሉት ነገሮች በአንድ በኩል የምደግፍባቸው ፖይንት ሀሳቦች አሉ። ግን አሁን በተለይ እንደዚህ ቦታ ላይ መሆኑ ይረዳል። ተማሪዎች፣ ህጻናቶች እንዳይታመሙ ይረዳል።
በዚህ ዙሪያ ስማቸው እንዲገለጽ ያልፈለጉና ከ10 ዓመት በላይ በሁለተኛ ደረጃ መምህርትነት ያገለገሉ መምህርት ስራችንን ላለማጣት ብለን መከተባችን ባይቀርም ግዴታ በመሆኑም ሆነ በክትባቱ ደስተኛ አይደለንም ይላሉ።
ያለኝ አመለካከት ያው ክትባቱ ለጤንነት ቢሆን ደስ ይላል አስተሳሰባቸው። ነገር ግን ማለት ካለው አኳያ ከምንሰማው ኢንፎርሜሽን ያው ደም ያረጋል ይባላል ብቻ ብዙ ነገር ነው የሚናገረው እና አላምንበት። ያው ሰው ካላመነበት ደግሞ ያው ግዴታ ከተባለ ነው እንጂ በፍቃደኝነት አይደለም እንከተው። ግዴታ በመሆን ግን እኔ በበኩሌ አልደግፍኩት፣ ለመከተብ ፍቃደኛ አይደለሁም። ነገር ግን ስራችን ማጣት አንፈልግም። ግዴታ ሳይከተብ ስራ መግባት አይቻልም ስለተባለ ብቻ ግን ያው ለመከተብ
ዝግጁ ነን። በኩል ከ18 ዓመት በላይ በመምህርነት ልምድ ያላቸውና በአሁን ሰዓት በአዲስ አበባ በአቃቂ ክፍለ ከተማ ገላኔ የወንዶች አዳሪ ትምህርት ቤት የኬሚስትሪ መምህርት የሆኑት ታደለች ጥሩነህ ክትባት በብዙ መልኩ ጠቀሜታ ስላለው እድሉ መምጣቱ ቢያስደስታቸውም ግዴታ ከመሆን ይልቅ ግን የግንዛቤ ማስጨበጫ ላይ ቢሰራ መልካም ነው ይላሉ።
ክትባት ጥሩ ነው ብዬ ነው የማስበው እኔ በግሌ። ምክንያቱም እስካሁን እንደነ ኩፍኝ የመሳሰሉ ልጆቻችን የምናስከተባቸው ክትባቶች ራሱ አስፈላጊ ናቸው ተብሎ ነው አርሊ የሚከተቡት ብዬ ነው የማምነው። አሁንም ያለው የኮቪድ 19 መጀመሪያ አካባቢ ክትባቱ ተገኘ አልተገኘ የሚለው ራሱ በጣም በጉጉት ነበር ስንጠብቅ የነበረው መጀመሪያ አካባቢ አምና ምናምን ማለት ነው። ከተገኘ በኋላም ደስ ብሎናል። ግን ምንድን ነው በአጠቃላይ ነው ያለኝ አንደርስታንዲንግ ክትባቱ ጥሩ ነው፣ ግን ለሰው አዌርነስ መፍጠር ያስፈልጋል። ክትባቱ ያለው አድቫንቴጅ ኢት አድቫንቴጅ የሚወሩት ነገሮች ምን ያህል እውነታ ናቸው እውነተኛ እንደሆኑ ምናምን አዌርነስ መስጠር አለበት መጀመሪያ ጊዜ ነው ማለት።
ሌላዋ በኮከበ ጽባት ትምህርት ቤት የ12ኛ ክፍል የስነ ህይወት መምህርት የሆኑት ሙሉ ታዬ እስካሁን ድረስ ክትባቱን አለመውሰዳቸውን ገልጸው በበኩላቸው ክትባቱ ሊሰጥ መሆኑ እንዳስደሰታቸውም ይናገራሉ። መንግስት ባይልም እኛ ራሳችን ፈልገን መከተብ አለብንም ነው የሚሉት።
አለኝ ቤት በክትባቱ ላይ መልካም ነገር ነው። ምክንያቱም ከብዙ ተማሪዎች ጋር ነው የምንውለው። ቢያንስ በቀን ከ200 በላይ ከሆኑ ልጆች ጋር ግንኙነት እናደርጋለን እና መንግስት ባይልም እኛ ፈልገን ራሱ መከተብ ያለብን ይመስለኛል።
መምህርት ሙሉ ታዬ አያይዘው አብሯቸው የሚሰሩ መምህራን ከሳቸው ለየት ያለ አቋም እንዳላቸው በመግለጽ ከማስገደድ ይልቅ ግንዛቤ ላይ ቢተኩር መልካም ነው ይላሉ።
የዋሉ ባልታ አለ ክትባቱ ላይ ማለት ያው ራሱን በሽታውን ነው የሚወጉንና ብንታመምስ የሚል ስጋት አለ። ግን በደንብ ግንዛቤውን አስጨብጠው
በዚህ ጉዳይ ላይ ያነጋገርናቸው የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ አቶ ዘላለም ደሙ ቢሮአቸው ዘንድሮ የዴልታ ስርጭትን ለመቀነስ ክትባቱን ጨምሮ ሰፊ ዝግጅት እንዳደረገ ይገልጻሉ።
አዲሱ ወረርሽኝ በከፍተኛ ፍጥነት እየተሰራጨ ነው። መስከረም ላይ መጀመር የሚገባን ትምህርትን ወደ ጥቅምት የሚወሰድንበት አንደኛው ምክንያት ከዛ ድረስ ያሉትን ሁኔታዎች ለማጥራትም ለመተንበይም ለመገመትም ስለሚረዳን ብለን ነው ከፍ ያደረግነው። በዘንድሮ ዓመት እንደ ልዩ ሁኔታ አድርገን ያደረግነው በባለፈው ዓመት የነበሩትን ጥንካሬዎች ማስቀጠል፣ ዘንድሮ ደግሞ ሁሉም የትምህርት ማህበረሰቡ ክትባት እንዲያገኝ የማድረግ ስራ፣ በተለይ ትምህርት አመራሩ፣ የደጋፊ ስራ ሂደት ላይ ያሉ አስተዳደር ሰራተኞች፣ መምህራን፣ ሱፐርቫይዘሮች በሙሉ በኮቪድ ተከትበው ወደ መማር ማስተማር እንዲገቡ ይህንን ማድረግ እንደ አስፈላጊ ሆኖ ተገኝቶ እንግዲህ ስራ ጀምረናል ማለት ነው።
አቶ ዘላለም ክትባቱ ለመምህራንና በትምህርት ቤት ውስጥ ለሚሰሩ አካላት ወደ ስራ ገበታቸው ከመመለሳቸው በፊት መከተብ አለባቸው የሚለው መመሪያ ያስፈለገበት ምክንያት ተጠይቀው እዚህ ውሳኔ ላይ የተደረሰው ከመምህራን ማህበርና ከተለያዩ የትምህርት ቤት አመራሮች ጋር ከዚህ ቀደም ውይይት ተደርጎ በስምምነት በመሆኑ መመሪያው አስገዳጅ ነው ሊባል አይገባውም ሲሉ ምላሽ ሰጥተዋል።
መመሪያ አስገዳጅ ብሎ መውሰድ በዚህ ልክ አስፈላጊ ነው ብለን አይደለም የተነሳ ነው። ኃላፊነት ግን አለብን። አንደኛ በዚህ ወረርሽኝ ወቅት ላይ ማህበረሰባችንን እንድንታደግ የምንችልበት ትልቁ ኢሚዩንድ መሆን ነው። ስለዚህ ክትባቱን መንግስትም እንግዲህ የዓለም ጤና ድርጅት ማምኖበት ያመጣው ነው። እንግዲህ ትውልድ ግንባታ ሂደት ውስጥ ይህን ከፍለው የምንችለው ዋጋ በጣም ከፍተኛ ነው እና እንደ ለተማሪም ተብሎ መሞት ካለብን እየሞትን ያለ ነው እና በዛ ልክ መደረግ አለበት ብለን እናምናለን። ኃላፊነቱ ነው ግን አስገዳጅ በሚል መመሪያ በዛ ልክ የወጣም ነገር የለም። ይህን ጉዳይ በጣም ፖለቲሳይዝ ለማድረግ መማር ማስተማር ለማደናቀፍ የሚፈልጉ አካላቶች ዝም ብሎ የማጫጫው ስራዎች አሉ። ግን መግባባት ነው። ከመምህራን ማህበር ጋር ተነጋግረናል። አመራሩ በዛ ልክ ወስዶታል። መምህራንም ርዕሳነ መምህራኖችም በዛ ልክ የተግባብተን እየወሰድ ነው የለን።
የአዲስ አበባ ከተማ ትምህርት ቢሮ ኃላፊ አቶ ዘላለም በቀጣይ የክትባት ጥርጣሬ ያለባቸው ግለሰቦች ዘንድ ግንዛቤ ለመፍጠር የተለያዩ መገናኛ ብዙሀንን በመጠቀም ሊሰሩ የታቀዱ ዝግጅቶች እንዳሉም አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮም የሚቀርብ ልዩ መርሃ ግብር ነው። ወደ ቀጣዩ ዘገባ እንሻገር። የህወሓት ታጣቂዎች በአማራ ክልል ንፋስ መውጫ ከተማ በቆዩባቸው 11 ቀናት ውስጥ በብዙ ታዳጊና አረጋውያን ሴቶች ላይ ጾታዊ ጥቃት መፈጸማቸውን፣ የጥቃቱ ሰለባ መሆናቸውን የሚናገሩ የከተማ ነዋሪዎች ለአሜሪካ ድምፅ ገልጸዋል። ቤት ለቤት እየዞሩ የበጎ ፍቃድ አገልግሎት የሚሰጡ ወጣቶችም ጾታዊ ጥቃት ለደረሰባቸው ሴቶች የስነ ልቦና ድጋፍ በመስጠት ላይ መሆናቸውን ተናግረዋል። በስፍራው በአካል ተገኝታ ከሴቶች ጋር ቆይታ ያደረገችው አስቴር ምስጋናው ናት። ተከታዩን ዘገባ ልካልናለች።
እድሜያቸው በአምሳዎቹ ክልል ውስጥ እንደሚገኝ የተናገሩት የአንድ ልጅ እናት ናቸው። ማንነታቸው በይፋ ቢገለጽ በማህበረሰቡ ውስጥ እንዳይገለሉና ክብራቸውን እንዳይገፈፍ መስጋታቸውን ይናገራሉ። የህወሓት ታጣቂዎች ንፋስ መውጫ ከተማን በተቆጣጠሩ በመጀመሪያው ቀን አመሻሽ ላይ እቤታቸው ድረስ በመጣ በአንድ የህወሓት ታጣቂ መደፈራቸውን ይናገራሉ።
ወቅቱ ይዘለቃል። እናት ይገቧል። ቦምብ ይዟል፣ ካራ ይዟል፣ ክላሽ ይዟል። ምን ያላዙስ ኮተታል ቀስቀሴ ብትለ አንተ እግሬን ነው ቆልጥ መጣ ያለ ደፈረኝ ከዛ ማንንም ይመጣ ያለም አንዱ ላንዱ የሚመጣ ሰው የለም ጭል ያለ ነው በቃ
ታጣቂው የጾታዊ ጥቃቱን ከፈጸመባቸው በኋላ እዳ ለመክፈል ያስቀመጡትን ብር ይዞባቸው እንደሄደ ይናገራሉ
ሁለተኛ ለማንም አልዋጋም ቆጠባ ብር ከፍላለሁ የገብርኤል በነገው ነበር ምን ካፈል ያ 1020 ብር ወስዶብኛል የራሴ የምቆጥበ ተቀመጠ
ጾታዊ ጥቃት የተፈጸመባቸው እናት በወቅቱ ወደ ህክምና ተቋማት መሄድ ቢፈልጉም ተቋማቱ አገልግሎት መስጠት አቋርጠው እንደነበር ተናግረዋል
እነሱ ናቸው አሉት ለማን ይናገራሉ ለማንኛው ቀበሌ ነው ድፍምጭ ለማንኛው አስተዳደር ነው ድፍምጭ ታዲያ ምን የትኛው እንትን ነው ማለት ምንናገር ድምጥማጤና ጥጭ ቁጭ
ሌላዋ ተጠቂ በ30ዎቹ የእድሜ ክልል ውስጥ እንደምትገኝ የገለጸችው የሶስት ልጆች እናትና ስሟ በተመሳሳይ እንዳይጠቀስ ጠይቃለች። በታጣቂዎቹ የተደፈረችው ከልጆቿ ፊት መሆኑንም ገልጻለች።
ካተቀመጥኩበትም 3-4 ነው መጥቶብኝ። ካመጡም አዛ በኋላ አንዱ ልጅ ነፍስ ያወቀ ነው ሪሲል መታለው ገላለው ሲሎ ያው በቃ አስገድዶ ያው ደፈረኝ። እኔን ማለት ለ3-4 ጥይቱን እየደገነ ማለት አዛም በኋላ ሴትቷን ልጅ ሪሰተር ያኛው ሻፈኖ ደዘይ ሶፒ ሄደረ ልጅን በየስታገር የጭኔ አንድ የሚታይ ነገር ይል ያው ታጎድቻለሁ እንደ ተጎዳው ነው ምናግሽ ዳለ መልጥልጥን ያልኩት ሁለተኛ ልጅ ሪ ያለበትን ያው ልጅን መተውታ ህፃን ነው የ8 አመት ልጅ ነው መተውብኛል እሱ እና ምንም ማለችንም ያው እኔን ሲያረግ ልጆች አይናቸው ፈጦ ጉድያዬ ያው ተደፈር
የርሷን ጩኸት ሰምታ የመጣች ጎረቤቷም ተመሳሳይ ጥቃት እንደደረሰባት ትናገራለች።
ጎረቤቴ ደግሞ ምንድነው የምትይ ብላ ስትመጣ ተከታትሎ ገብቶ እሷንም እንደዛው ነው ያረጉ። አው ደፍሯታ እና የሁለት ልጅ እናት ነው ደፈሯት። ያው በቃ ምንም ማረግ አንችልም። እንደገና ያመራር ምስተነሽ የእንትን ምስተነሽ
ታጣቂዎቹ ጥቃቱን እየፈጸሙ ይናገሩ ነበር ያለችውን ስታብራራ
አብይን የመረጥሽ ማን ነው ሲለኝ አይ እኔ አብይ ማለት አልቻልኩም። በዛን ሰዓት ራሴን ለማዳን ስለፈለኩ ሁለተኛ ደግሞ የሶስት እናት መኖር ስለምፈልግ ምንም አብይን ተወጃለሽ ብሎ ክላስ ሲደቅንብኝ ምንም አልወደውም ነው ያልኩት። እና ስለዚህ ራሴን ለማዳን ብዬ ነው።
በነፋስ መውጫ ከተማ በቀበሌ 04 ብቻ 50 በላይ ሴቶች መደፈራቸውን የቀበሌው ሴቶችና ህፃናት አስተባባሪ ወይዘሮ ሀብታም መንግስቴ ትናገራለች።
ከተማ በጣም አራት ቀበሌ አለ። በጣም ብዙ ሴቶች ተንገላተዋል፣ ተደፍረዋል፣ ተደብድበዋል፣ ህፃናቶች በጣም ብዙ ተጎድተዋል። እንደ ቀበሌ 4 ደግሞ 50 በላይ የሚሆን ሴቶች ተደፍረዋል። ይህን ተውብድን በጣም አስቀይቷቸዋል። ለ2-3 የሆነ ሴቶችን በጣም አንገላቷል፣ ደፍሯል። እናቶቻችን በጣም ብዙ ግፍ ደርሶባቸዋል። ጭናቸውን ስናየው የሚያሳዝን የሚያስለቅስ ህፃናቶች የተደበደቡበት እናቶች ህፃናት ልጆች ባሉበት አሰቃቂ በሆነ መንገድ መድፈርና መደብደብ ተከስቶባቸው።
በሌላ በኩል የህዋት ቃል አቀባይ አቶ ጌታቸው ረዳና አሁን ክልሉን እየስተዳደረ የሚገኘው መንግስት በተለያየ ጊዜ በወጣው መግለጫ የትግራይ መከላከያ ኃይሎች በሚል የጠሯቸው ታጣቂዎች በጦርነት ውስጥ የሌሉ ሰላማዊ ሰዎችን እንደማይነኩ ገልጸው ሆኖም ማንኛውም መጥፎ ነገር ፈጽመዋል በሚል የሚነሳውን ጉዳይ በገለልተኛ አካል እንዲጣራ ሁኔታዎችን ለማመቻቸት ፈቃደኛ መሆናቸውን ተናግረዋል። በሌላ በኩል በነፋስ መውጫ ከተማ በአሁኑ ሰዓት በበጎ ፈቃደኝነት ለተጎዱ ሰዎች የድጋፍ አገልግሎት በመስጠት ላይ የሚገኙ ወጣቶች አስተባባሪ የሆነው ወጣት ግርማ ተፈራ በከተማው ውስጥ ባደረጉት አሰሳ ከ13 አመት ታዳጊ እስከ 50 አመት አዛውንት ድረስ ያሉ ከ100 በላይ ሴቶች በህዋት ታጣቂዎች መደፈራቸው ተናግረዋል።
ያው ስራችን ያው በጎ አድራጎት እንደመሆኑ መጠን ድጋፍ ለማድረግ ተሰባስበን ዳታ ሰብስበን ከጓደኞቻችን ጋር ሰርተናል። እና ወደ 120 በላይ ሴቶች ተደፍረዋል። ከ70 በላይ ደግሞ ሰዎች የገንዘብ ዝርፊያ ተፈጽሞባቸዋል። ከዛ ውጪ እኔ የማውቃቸው ልጆች ጭምር ጓደኞችም ጭምር ዝም ብሎ በጅምላ የመረሸን ሂደት ተፈጽሞባቸዋል። እና እንደዚህ ነገሮች በጣም የሚያሳዝኑ፣ ዝርፊያው ከባድ ነበር፣ ደፈራውም በተመሳሳይ በጣም ያሳዝናሉ። ሲነግሩሽ እያለቀሱ ይነግሩና ይህንን ለመረዳት ይችላል። እኛም ደግሞ በአቅማችን ድጋፍ እያደረግን ያለ ነው። በዚህ መልኩ ህጻናቶች የ14 የ13 ዓመት ህጻናቶች እኔ እጅ ድጋፍ ስናደርግ ያገኛቸው ልጆች ነበሩ። በ13 ዓመት በ14 ዓመት ህጻናቶች እኔ 6-7 ሴቶች አግኝቻለሁ። እነዚህ እንግዲህ ምን ታያቸዋለሽ? አሁን በዚህ እድሜ ክልል ውስጥ ያሉ ተደፍረዋል።
የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለም ወርቅ ምረቴ በንፋስ መውጫ ከተማ ጾታዊ ጥቃት የደረሰባቸው ሴቶች የህልውና ዘመቻው ከተጠናቀቀ በኋላ አስፈላጊ ድጋፍ እንደሚደረግላቸው ተናግረዋል።
ጉዳቱን እንዳሉ እናውቃለን። ስለሆነም እነዚህን ሰዎች ባሉበት ስሜታቸው የሚጠበቅበት ሞራላቸው የሚገነባበት ሁኔታ አሁንም ቢሆን በተለይ በሴቶች ተቋም አማካኝነት ስራ መስራት ይኖርበታል። ይህን ስራዎች እንዲሰሩ ለተቋማት ተግባር ተሰጥቶ በራሳቸው መንገድ ጥረት እያደረጉ ነው ያለው።
የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ ግዛቸው ሙሉነ አካባቢዎቹ በህወሓት ታጣቂዎች ቁጥጥር ስር እንደዋሉ ሴቶች መደፈራቸውን መግለጻቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ምስጋናውን ለቀደመ ዘገባው እናመሰግናለን። በመከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላችሁን ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። ነጩ ፖስታ ወደ ነጩ ቤተ መንግስት የተሰኘ በወጣቶች የተጻፉ 5 ሚሊዮን ደብዳቤዎችን ወደ ዩናይትድ ስቴትስ መንግስት መቀመጫ ዋይት ሀውስ ለመላክ ያለመ ዘመቻ ከሰሞኑ ተጀምሯል። ዘመቻው አሜሪካ ኢትዮጵያ ውስጥ እየተካሄደ ባለው ጦርነት ዙሪያ ያላትን የተሳሳተ መረዳት እንድታስተካክል የመጠየቅ ዓላማ እንዳለው የዘመቻው ዋና ጸሐፊ አቶ አለማየሁ ሰይፉ ትናንት ለአሜሪካ ድምፅ ተናግረዋል። ለቀሪ ጥያቄዎች በመቀጠል መልስ ይሰጡናል። የአሁኑ እንቅስቃሴ እንግዲህ በሚሊዮኖች የሚቆጠሩ ደብዳቤዎችን ወደ ዋይት ሀውስ ወይም ወደ አሜሪካ መንግስት መቀመጫ ወደሆነው ቤተ መንግስት ማድረስ እንደሆነ ቀደም ብለን ሰምተናል። በአሁኑ ዘመን ሰዎች የተቃውሞ ምልክቶቻቸውና ዘመቻዎቻቸውን በተለያዩ የኤሌክትሮኒክስ መንገዶች በኢንተርኔት ላይ ወደ ማስተላለፍ እየዞሩ ባለበት ሁኔታ ይህም መንገድ መምረጣችሁ ለምን ይሆን?
ያው ይሄ እንግዲህ መጀመሪያም አካባቢ ትንሽ ገለጽ ለማድረግ ሞክሬያለሁ። በዓለም አቀፍ ደረጃ አሁን ከመገናኛ መስመሮች እድገት ጋር ተያይዞ አሁን አንተ እንዳልከው በማህበራዊ ሚዲያዎች እና በኤሌክትሮኒክስ ሚዲያዎች ሀሳብ እየተገለጸ ያለው ነገር ግን አንደኛ የኢትዮጵያ ወጣቶች የኢትዮጵያ ሕዝብ በአጠቃላይ የሆነ ኢሊት አርባን ኢሊት ላይ የተንጠለጠለ ጉዳይ እንዳልሆነ ማሳየት እንፈልጋለን። የኢትዮጵያ ጉዳይ ሙሉ ለሙሉ ከታች ከገጠር የኢትዮጵያ ቀበሌ አንስቶ ሁሉም ኢትዮጵያዊ የሚመለከት ነገር መሆኑን በዚህ ደብዳቤ ለማሳሰብ እንፈልጋለን። ምን ልል ፈልጌ ነው? ተደራሽነቱን በጣም በሰፊው ተደራሽ በሆነ ቁጥር ደግሞ ሁሉንም ኢትዮጵያዊ የሚመለከት ጉዳይ መሆኑን በጣም እልም ያለ ሩራል የሆነ በጣም የሆነ እልም ያለ ምንም ግንኙነት የሌለበት የገጠር አካባቢ ላይ ይሄ ደብዳቤ በአንድ ኢትዮጵያዊ ተጽፎ የዋይት ሀውስ መድረስ ይችላል። ስለዚህ በዚህ ጉዳይ ላይ በኢትዮጵያችን ላይ እየተደረገ ያለው ሀገር ለማፍረስ እየተደረገ ያለው ጫና በአጠቃላይ ሁሉንም ኢትዮጵያዊ አስከፍቷል የሚለውን በዚህ ማሳየት እንፈልጋለን። አንደኛ ስለዚህ የትዊተር ሌሎች ሶሻል ሚዲያዎች እና የኤሌክትሮኒክስ መገናኛ መንገዶች የሌለው ሰው በሙሉ እንዲደርሰው እንፈልጋለን። አንደኛ ሁለተኛው ነገር ቁጥሩን እኛ በ5 ሚሊዮን የገደብነው ለምንድን ነው? ከዚህ በላይ ከሆነም ደግሞ በጣም ያው የሎጂስቲክም ብዙ ነገሮች ያመጣል ብለን ነው እንጂ ኮንሰርንድ ሆኖ በዚህ ጉዳይ ላይ መሳተፍ የሚፈልገው ኢትዮጵያ በጣም ብዙ ነው። ከ110 ሚሊዮን ህዝብ ውስጥ 5 ሚሊዮኑ እንግዲህ ወጣት ይሄንን ደብዳቤ ከጻፈ የአሜሪካ መንግስት በሌላ በኩል እየረበሹ ያሉት ሀገሪቷን እየበጠበጡ ያሉት እናፈርሳለን የሚሉት የህወሓት ኃይሎች ደግሞ በቁጥር አነጻጽሮ ውሳኔ ላይ ለመድረስ ያመቸዋል ብለን እናምናለን። እና በዋናነት የሁሉም የኢትዮጵያን ጉዳይ መሆኑን ማሳየት ብዛታችንን ቨርሰስ የኢትዮጵያን ለማፍረስ ለመሞከር እፈልጋለሁ ከሚለው ኃይል ጋራ ብዛታችንን ማሳየት እና እውነታችንን ሁሉም ኢትዮጵያ የሚመለከተው መሆኑን ለመግለጽ
ይሄ ዘመቻ በዋነኝነት ወጣቶች ላይ ያነጣጠረ እንደሆነ ተሰምቷል። ወጣቶችም ናችሁ እያንቀሳቀሳችሁ ያላችሁት በአመራርነት በዋናነት። ዛሬ በጦርነት እየተናጠች ያለችው ኢትዮጵያን የሚረከብ ኃይል ነው እንግዲህ ወጣት ብለን ስናነሳ፣ ከዲፕሎማሲ እሰጥ አገባው ይልቅ በሰላምና መረጋጋት ስራዎች ውስጥ ይህን ኃይል ማሰማራት ማነቃቃቱ የተሻለ አይሆንም ወይ? ወይንስ መሰል ስራዎችን ለወደፊቱ የመስራት አለም አላችሁ? ለምንድን ነው በዚህኛው ስራ መጀመር የፈለጋችሁ?
የሀገራችን ጉዳይ በጣም አሳሳቢ ደረጃ ላይ በመድረሱ ነው በዚህ ስራ መጀመር የፈለግነው። ሀገር አልባ እናደርጋቸዋለን ተብሎ እየተዛተብን ኢትዮጵያውያን ወጣቶች ሀገር የማይኖረን ከሆነ ምንድን ነው ትርጉሙ የመኖራችን? ሌሎች ነገሮችን የመስራታችን መጀመሪያ ሀገር ሊኖረን ይገባል። ሀገራችንን የማስቀጠሉ ጉዳይ የኢትዮጵያ ወጣቶች የህልውና ጉዳይ ነው የመጀመሪያው ነገር ማለት ነው። ስለዚህ ይሄ ቡድን ሀገሩን ማፍረስ ነው ከተባለ በፈረሰ ሀገር ላይ ምንድን ነው የምንነጋገረው መጀመሪያ? ስለዚህ በፕራዮሪቲ ደረጃ ትክክል ነን ብለን እናምናለን ከዚህ አንጻር ማለት ነው። ሀገር የፈረሰባቸው ህዝቦችን ተመልክተናል በተለያዩ ዓለሞች ላይ። ሊቢያ ዴሞክራሲ ይሰጣቸዋል የተባሉ ወጣቶች ማህበራዊ ዋስትና ይሰጥ የነበረ መንግስት በሊቢያ ፈርሶ አሁን የሊቢያ ወጣት ዴሞክራሲ የለውም፣ ማህበራዊ ዋስትና ፈጽሞ ተረስቷል፣ ሊያስበው አይችልም፣ ሀገር የለውም። በአጠቃላይ የትም ሀገር ቪዛ ሄዶ ማስመጣት ይችል የነበረ የሊቢያ ወጣት በአሁኑ ሰዓት የትኛውም ኤምባሲ በጣም በሰፊው እንደ አንድ ተራ ድሀ ሀገር ክብሩ ተነክቶ ነው ቪዛ ማግኘት የሚችለው። ይህ ነገር ከነገ ወዲያ እኛ ጋር እየመጣ እያየን ከዚህ የቀደመ ነገር አለን ብለን አናም። ስለዚህ በፕራዮሪቲ ደረጃ ትክክል ነን እንላለን። ሌላው እንግዲህ ከዚሁ ጋር አንስተ ያነሳኸው ነገር ምን አስባቸዋል ሌሎች ነገሮችን በተመለከተ የኢትዮጵያውያንም የበለጠ የሚያጠናክሩ ወጣቶችን የበለጠ እርስ በርስ የሚያግባቡ ኢትዮጵያዊነትን የሚያጋምዱ ነገሮች ላይ ወደፊትም እንሰራለን። ይሄንን በተለያዩ ሀገሪቱ አካባቢዎች ኢንክሉዲንግ ትግራይ ወጣቶች ጋራ በሰፊው የተጠናከረ ስራ እንዲሰራ እንፈልጋለን። እኛ የምናምነው አንድ የተሳሳተ ያቡድን አለ ብለን ነው የምናምነው እንጂ አጠቃላይ የኢትዮጵያ ወይም ደግሞ የሌላው ኃይል ጋራ ምንም አይነት ችግር አለ ብለን አናምንም። ሶ ወደፊት ወጣቱን በጣም ኢትዮጵያዊነት የሚያጋምዱ ስራዎችን ለመስራት አቅደናል። አሁን በቅርቡ ይሄኛውን ካምፔን ስንጨርስ አንድ አዲስ ላውንች የምናደርገው ካምፔን አለ። ለጊዜው እንግዲህ ይሄ ይቆየንና ያኔ በወቅቱ ሲደርስ ገልጸዋል።
ከመለየታችን በፊት ምን ያህል ወጣቶች በዚህ እንቅስቃሴ ውስጥ ተሳትፈዋል? እነዚህ የሚሰባሰበው ደብዳቤ ወይም የሚሰባሰበው መልእክትስ መቼና በምን ሁኔታ ነው ለአሜሪካ ዋይት ሀውስ ቤተ መንግስት ይደርሳል ብላችሁ የምታስቡት?
አጠቃላይ እንግዲህ ይሄንን የደብዳቤ መጻፍና በፖስታ አድርጎ ወደ ማዕከል የማድረሱን ስራ እስከ መስከረም 15 በኢትዮጵያ አቆጣጠር እንጨርሳለን ብለናል። መስከረም 15 ጀምሮ በእንግዲህ የፖስታ መላኪያ መንገዶችን ተጠቅመን ለአሜሪካ መንግስት ቀጥታ እንልካለን ማለት ነው። ወጣቶች እስካሁን ባለው ሁኔታ እጅግ በጣም ሰፊ የሆነ ተሳትፎ ነው እያደረጉ ያሉት። እኛ እንደውም አስበን የነበረው የሲቪል ማህበረሰብ ድርጅቶች ውስጥ ያሉ ወጣቶች፣ ለዚህ የወጣት አደረጃጀት ውስጥ ያሉ ወጣቶች ብቻ ነበሩ ይሳተፋሉ ብለን ግምት አንስተን ወደ 5 ሚሊዮን የወሰድነው ማለት ነው። ነገር ግን ይገርምሃል ሀብቴ፣ በአሁኑ ሰዓት የማይደውልልን የኢትዮጵያ ህዝብ የለም። ምን እንርዳችሁ ከሚለው የቢዝነስ ኮሚኒቲ ጀምሮ እያንዳንዱ በሌላ ሴክተር ውስጥ ያለ ወጣትነቱም ኢቭን ያለፈው ራሱ ምን እንዴት አድርገን ይሄን ደብዳቤ እንጻፍና እንላክ፣ እውነታችንን በዚህ መልገሩ መግለጻችን አግባብ ነው ብሎ እጅግ በጣም ሰፊ የሆነ ሞቲቬሽን ነው ያለው እና እንቅስቃሴው በጣም ደስ የሚል ነው። ሰው ለኢትዮጵያ ያለውን ፍቅርና ክብርም በዚህ ሁኔታ አረጋግጠንበታል።
እጅግ በጣም አመሰግናለሁ አለማየሁ ሰይፉ፣ የነጩ ፖስት ወደ ነጩ ቤተ መንግስት የተሰኘ ሀገር አቀፍ ዘመቻ ዋና ጸሐፊ ነህ። ለነበረን ቆይታ በእጅጉ አመሰግናለሁ።
አመሰግናለሁ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶው ሀብታሙ ስዩም፣ በድምፅና ምስል ምህንድስናው ደግሞ ንጉሱ ታምሬ። እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። ለመለያያ ሄደው ቸርነት ሙዚቃ እንጋብዛችኋለን። መልካም ጊዜ።